ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ነሐሴ 18 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሐሙስ ነሐሴ 18 ቀን 1360 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ?
በቅድሚያ ዜና በማስከተልም ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበውን የዕለቱን ሀተታ እናሰማለን። በመጨረሻም ህይወት አሰፋ አገር ግን አገር ነች በሚል ርዕስ የላኩልን ሰፋ ያለ ጽሑፍ አሰምተን ክፍል አንድ ፕሮግራማችን ይጠቃልላል።
ዛሬ ለሽ የነበረው ተከታታይ ታዛቢ ስለዚህ ያማራ ዝዋይ ለትግል በዚህ ተካሄደ ቢሆን እንኳን የጦር ግዛቶች ተበልቶ አለመጠበላቸው በሬግመዴታ ሲሆን ይህቶ የበተነውን የአላስዋይን ለመሰንና ለመዋቅ ያለን ከማገር ተካሄደ ሲሆን የአማራ አስፋይን ለመሰንሰል ተደረው ጊዜ አነስተኛ የሆኑና አዳጋጅ የሆኑ የቀጥረኛ ክቶና ሆፍ ነጋዴዎች እንዲሁም ደግሞ ለስሉ በራሩ ይወርቃለን በሚል ስጋት ስላሉ የነበረው ህዝባዊ የተቃውሞ የያ ጦርነት አነስተኛ የሆኑን ተቆ የአማራ ህዝባዊ ክቶቹ ተቆረጥ ለተራ ቤታው እንደሚካሄድ ታክሪኒ ምንድነ ዘመቻም ተሰናክሎ እንደሚከተል ሰማቸው ያደረሰ ሲሆን በነገ ሁለት የሚካሄደው ጠቅላላ ጦር ያ አውሮፓችን የሚያደስ ተቀኝ ያለሪፖርቱን ተሄብና ተረብላችሁ ሲ ስለአሜሪካን ፕሬ ካሊ ተሞላ ሲሆን ደግሞ ስንትሯራ የሚስብ ላይ የሚጎድ ሲመድ በሚመስል መንገድ ሲከራ የነበረውን የአማራ ስሮዊ ስዱድ
የሐሙስ ነሐሴ 18 ቀን 2015 ዓመተ ምህረት የፍኖተ ዴሞክራሲ ሐተታ ዘረኛ በትዕቢት ሲንደላቀቅ ይወድቃል በተጨባጭ እያየን ነው። አረመኔው ኮሎኔል ሲዋሽብን ሲደነፋብን ማንደፍሮ ሊነካኝ ሲለን ቆይቶ የህዝብ ኃይል ፋኖ በቁርጠኝነት ሲነሳበት ወደማይቀረው ውድቀቱ እየሮጠ ነው። እብሪቱ ተንፍሶ ወዳጆቹም እየከዱት በነብርሃኑ ጁላና ሽመልስ አብዲሳ የጫጩት ጭንቀላት አገር ሊመራ ለመቻሉን ሲገነዘብ ወደ ዋና ጌታው አሜሪካ አደኑኝ ሲል የተደፋ ሲሆን በሰሞኑ ደግሞ እንዳየነው የኢሜሪቱንም መሪ ተማጥኗል። ከሼኩ ጋር ጸረ ሽብርተኛ ወዘተ ስምምነትን ፈርሟል። ድሮን መግዣ ገንዘብ አረቡ ለግሶታል። በግልባጩ ወይም በክፍያ ረገድ ዘረኛው ኮሎኔል የአባይ ግድብ ሥራ እንደሚጓተት ቃል ገብቷል። የአረቡን ሸቀጥም አፍሪካ ላይ ሊያራግፍ ተስማምቷል። የጨነቀው እንዲሉም አምስት አገሮች የመሰረቱትን ብሪክስ ዓለም አቀፋዊ ተቋም አባል ሊሆን ጠይቆ በቻይና ግፊት ፈቅደውለታል። ብሪክስ ከጀመረ ያነከሰ ተቋም እንደመሆኑ መጠን ለኢትዮጵያ ብዙ የሚፈይዳት አይደለም። ቻይና የኮሎኔሉንም ጥያቄ የደገፈችው ከምር የሆነውን ብድር ሳታስከፍለው እንዳይንኮታኮት ወይም የደቀቀ ኢኮኖሚው ጭራሹኑ አመድ እንዳይሆን ለራሷ በማሰብ ነው። የፋኖ ትግል የኢትዮጵያ ሕዝብ ቆራጥ ትግል ከዘረኞቹ ጋር የወገኑትን ሁሉ አሸብሯቸዋል። ኢትዮጵያ ነጻ አገር ከሆነች የምዕራብ አገሮች ሁሉ እስካሁን የደገፉት የብዝበዛ እቅድ ፈራረሰ ማለት ነው። በአፍሪካ ቀንድ ብቻ ሳይሆን በመላው አፍሪካ በናይጀር በአፍሪካ ቀንድ በምዕራብ አፍሪካ ወዘተ የፈረንጆቹ ኢምፔሪያሊስቶች ይዞታ እየተዳከመ ነው። ሩሲያም ያላት ውጥንቅጥ እንዳለ ሆኖ በአፍሪካ ላይ የራሷን ኢምፔሪያሊስት ተጽዕኖ ልታሰፍን በመጣር ላይ ነች። ፑቲንም ቻይናም የኢትዮጵያ ህዝብ ወዳጅ አይደሉም ያገዛዙ እንጂ። ስለዚህ ወዳጅ ያልሆነውን ወዳጅ ብሎ በመቁጠር ባንዲራውን ማውለብለብ አሜሪካን ያናደድ እንደሆነ እንጂ አቀኛውን ሁኔታ አንጸባርቅም። በውጭ ሀገር ያሉ የፖለቲካ ሰልፈኞች የወያኔን የዘረኞች ቡትቶ ባንዲራ ከሰልፋቸው መደባለቁ አነጋጋሪም ሆኗል። ብሪክስ የተባለው ተቋም በአምባገነኖች የተሞላ ነው። የተረጋጋ ሁኔታ ያላቸው የአፍሪካ ሀገሮች እያሉ መንገድ ሀገር ላይ ያሉትን ዘረኛን ማቀፍ የጤና እንዳልሆነ ሁሉም የሚያውቀው ነው። የአረቦች በአገራችን ጉዳይ ጣልቃ መግባትም በሰልፍ ወዘተ ተቃውሞ ሊያጋጥመው ይገባል። ይህን መሬት እንለቃለን ይህን ግን ተውልን ድርድር እየተደመጠ ስለሆነ ወልቃይትን አስመልሶ ጠገዴን ጸለምትን ትቶ የሚባል ጉንጭ አልፋ ከንቱ ውይይት ውስጥ ማንኛውም ፋኖ መጠመድ የለበትም። ፋይዳ ቢስ ነው። ከፋፍሎ አደናግሮ ለዘረኞቹ መጠናከር የሚጠቅም ብቻ ነው የሚሆነው። ኢትዮጵያን እየጠበቃት ሳይሆን እየጎዳት እያዳከማት ያለው ኮሎኔሉ መከላከያ የሚለው እርባና ሚስ አማራ ገዳይ ተቋም ነው። ወያኔ መሃል ከተማ ሊገባበት ሲል ነፍሱን ያዳነው ፋኖ እንጂ ፈርጣጩ የኦሮሞማ ጦር አይደለም። ድንፋታውና ፉከራውን ስንተወው ነግ ኢትዮጵያን ከግብጽ ጥቃት ሊከላከልላት የሚችለው እና የሚጠበቀው በፋኖና በአገር ወዳዱ ህዝብ ላይ በመመካት እንጂ የኦሮሞማ ጦርማ ግብጽ መጣው ብትለው ማደጋስካር ፈርጣጭ እንደሚሆን ምንም ጥርጥር ሊኖር አይገባም። ኮሎኔሉ የሙትሙቱን እየታገለ ነው። ስለዚህም ጭካኔው የሚባባስ እንጂ ረገብ የሚል አይደለም። ነገሮች ከከፉ ቻይናም አሜሪካም ከጅቡቲ ሆነው እንዲረዱ ከወዲሁ ጠይቋል የተባለውን በግምት ማስገባቱ ተገቢ ነው። ስለዚህም አንድነትን አጠናክሮ ለከፋፋዮች ምንም እድል ሳንሰጥ ወሳኙን ትግል ከግብ ማድረስ ያስፈልገናል። የሽምቅ ውጊያን መሰረታዊ ስልቶች ምንም ሳንዘነጋ መዲናይቷን ከተሞችን የትግል ማዕከልና የድልም ውጤት ቦታ ማድረግ እንደሚያስፈልግ ሳንረሳ ድሮን አቀናባባሪዎችና አብራሪዎቹ ኢትዮጵያውያን ናቸውና በቅስቀሳ ሰልፋቸው ከህዝብ ጎን እንዲከሰት ማድረግ ያሻል። የዘረኞቹን ጦር የተደባለቁ ዜጎችም ወደ ፋኖ ማቅናት መቅዳት አለባቸው። ኮሎኔሉ በህዝብ አልተመረጠም ህዝብ አልፈለገውምና እሱን መታዘዝ በአገር ክህደት የሚያስቀጣ መሆኑን ማወቅም ተገቢ ነው። ኢትዮጵያ በጽኑ ልጆቿ ትግል ትከብራለች። ዘረኞቹ ደግሞ እናቸንፋለን።
Yeah.
አድማጮቻችን በማስከተል ህይወት አሰፋ አገርግን አገርነች በሚል ርዕስ የላኩልንን መልእክት እናሰማለን። ህዝባችን ለአያሌ ዘመናት የአጉል ልማት ተጠቂ ሆኖ የቆየውን ያህል የኋላ ቀርነትና የድርብ ጭቆና ማአት ሲወርድበት እንደኖረ የታሪክ መረጃዎች ይጠቁማሉ። ገዢዎቹ ከኋላ ቀርነት ጋር እየተፈራረቁ በጎዱት መጠን አገር አንድ ርምጃ የኋሊት እያዘገመች መኖሯን ከቀደመው ታሪኳ ላይ ቆንጥረን ልናይ እንችላለን። ለአያሌ ዓመታት እንደ ሰው ሳይቆጠር ለማያውቀው የልማድ ባሪያ ተገዢ ሆኖ መቆየቱ ሳያንስ ለሰውኛ ልማዳዊ መንፈስም ገባር ሆኖ እንደቆየ መረዳት ይቻላል። ማይምነትንና ድህነትን ከዘማዳዊ አኗኗሩ ጋር በማቆራኘት ዘመነኛ የልማድ ባርነት እስኪመጣ ድረስ አምባገነኑት የቻሉትን ሁሉ በደል ፈጽመውበታል። ለስልጣናቸው መደላደል ሲሉም ባልተገባ ልማድ እጅግሩ ጠፍ ንገው የቆም እስረኛ እንዲሆን ያልፈተሉት የተንኮል ገመድም አልነበረም። በዚህ መሰረት ህዝብን በተለያየ መንገድ በማሰቃየት አንገት ደፍቶ እንዲኖር የማድረጉ ዘዴ አንደኛው የገዢዎች እኩይ ልማዳዊ መንፈስ ሆኖ ቆይቷል። አሁን በዘመነኛው ስርዓት ደግሞ ወጣቱን ክፍል የደባል ሱስ ተጠቂ በማድረግ አፈናና ግድያቸውን ጨምረው እየተሳቀቀ እንዲኖር የማይጠቅሱት የተንኮል አንቀጽ የለም። ገለባ የሆነ የትምህርት ስርዓት ዘርግተው በእውቀት ችግር እንዲሰቃይ ካደረጉ በኋላ በየሄደበት ሁሉ እየቀለለ እንዲኖር ያልፈጸሙት በደልም አልተገኘም። አምሮው ዝጎ ታሪኩንና ራሱን እንዲረሳ የሆነበትን የክፋት ልማድ ለማረጋጋትም ሆነ የገዢዎቻችንን ገበና ለመግለጥ በየጫት ቤቱ የሚውለውን ወጣት መቃኘቱ በቂ ይሆናል። ይህ ደግሞ ካሮጌው ስርዓት የዞረ የዘመነኛው አገዛዝ ውርስ በመሆኑ የግፍና የስቃይ ባለቤት የሆኑት ብልግናዎች ሳይቀሩ ውርሱን ተረክበው የመከራ ሸቀጣቸውን ያራግፉበት ይዘዋል። በዚህ መሰረት ብዙውን ጊዜ ለዚህ አይነቱ በደል ተጠቂ የሚሆነው የህብረተሰብ ክፍል ደግሞ መከረኛው ወጣቱ መሆኑ ይታወቃል። ይሁን እንጂ በኑሮ ውድነት አጨናንቀው በየጎዳናው ብቻውን እያወራ እንዲሄድ የፈረዱበትን የእድሜ ባለጸጋ የህዝብ ክፍልም የበደላቸው ተጠቂ አድርገውታል። ቅርጽና ይዘት እያወጡ መላውን የህብረተሰብ ክፍል የማንነት ሀብቱን ቀምተው የነጻነት ረሃብተኛ በማድረግ መጪውን ዘመን አሻግሮ እንዳይ የአፈና ጨርቅ ጋርደው እያደናበሩት መሆኑ ግልጽ ነው። በዚህም የተነሳ መገንጠልን ያላመጥ ዘንድ ብሔርን አስነክሰው ማንነቱን እንዲረሳ ካስደረጉት በኋላ ያልፈላ የፖለቲካ ጉሽ ግተው በየጎዳናው እየተፋ እንዲውል ያደረጉበትንም ክስተት ማንሳት ይቻላል። የአሮጌ ስርዓት ተሸካሚዎች ወጣቱን ክፍል አእምሮውን ስቶ ሰማይ መረቱ እንዲዞርበት በማድረግ የቆመባት መሬት እስክትከዳው ድረስ ያልቆፈሩት ስርቻ የለም። ደግነቱ በደም የታነጸች አባቶች ርስት ስለሆነች የቆፈሩትን ያክል ቢቆፍሩም እነርሱ ተናዱ እንጂ ልትናድላቸው አልቻለችም። ለምን ከተባለም የቃል ኪዳን ምድር በመሆኗ እነርሱ ተንደው እስኪያልቁ ድረስ የቻሉትን ያክል ቢጥሩ ከቶውንም ልትናድላቸው አትችልምና ነው። ለዚህም ነው አምባገነኖች ህዝብን ረጅም ገደል ውስጥ ሊከቱት ያላቸውን ኃይላ ማጣው በተጠቀመው ማግስት ከንቱነትን አትርፈው አለ የተባለውን ውርደት ሁሉ የሚከናነቡት። ይሁን እንጂ የሞት ሞቱን ታግሎ ነፍሱን ያተረፈ ዜጋ በርካታ ቢሆንም በከፋው የበደል በትራቸው ቀጥቀጠው መዳረሻ ያሳጡትን ህዝብ ብናሰላው ቁጥሩ ቀላል አይደለም። መዳረሻቸው ተፍቶ ካልታወቁት ከአልፍ አላፍ ዜጎቻችን መካከል ለማንነቱ ሲታገል እየታፈነ ተወስዶ የተጨፈጨፈው የወልቃይት አማራ ህዝብ አንዱ ነው። የአማራ ማንነቱን ተቀምቶ መሬቱ ሊወሰድ ተንኮሉ ሲሸረብ አላስነካም በማለቱ አረመኔ ወያኔ የፈጸመው ዘግናኝ ግፍ መሆኑ ነው። በሌላ በኩል የመንግስቱ ኃይለ ማርያም ወታደራዊ አገዛዝ ለህዝብ እንደማይበጅ የተረዳው ኢህአፓ ሁለገብ ትግል በማጧጧፍ ህዝብን እያታገለ በነበረበት ወቅት የተፈጸመውን ግፍ እናስታውሳለን። ለህዝብ የሚከፈል መስዋዕትነት ቀላል አይደለምና አያሌ ታጋይ ልጆቹን ገብሯል። ይህ ማለት ደግሞ ትግራይ ውስጥ በወያኔ ደብዛቸው የጠፋው የኢህአፓ ታጋዮችን በሁለተኛ ደረጃ አይተን ማለት ነው። በሶስተኛ ደረጃ ልናየው የሚገባን ደግሞ የአዲሱን ወንጀለኛ ሹም ጉዳይ ነው። ከባንክ ዝርፊያው በተጨማሪ በሽዎች የሚቆጠሩ ዜጎቻችንን ለስቃይ ዳርጎ ሳይበቃ የደምቢዶሎ ዩኒቨርሲቲ አማራ ሴት ተማሪዎችን ድርዛቸው እንዲጠፋ ማስደረጉ ነው። የዜጎቻቸውን መዳረሻ ያስጠፉ አገር እንመራለን ማለት ደግሞ ፌዝና ጨዋታ መሆኑን ከልብ መረዳትን ይጠይቃል። ህዝብን ሽጦ አገር ገዛለው ማለት ምን አይነት እብደት እንደሆነ በጥሞና ላስተዋለው ሁሉ ትርጉም ለመስጠት የሚቸገር አይመስለኝም። ከንጉሱም ይሁን ከደርግ የባሰበት የወያኔው ተኩላ ብልጽግናን መርቶ አገር ሊያስጠፋና ህዝብ ሊያስጨርስ ጥርሱን አግጥቶ የተነሳ መሆኑን በቀላሉ መረዳት ይችላል። ወዲ አገሬ ህዝቦች፣ ይባን በእንዲህ እንዳለ ሆኖ ወጣቱን የህብረተሰብ ክፍል የእናት አገር ወግና ባህሉን አስጥለው የባዳንን ልማድ በግዳጅ ሲጭኑበት እንደቆዩ ሁላችንም የምናውቀው ጉዳይ ነው። የቀደመው እንዳለ ሆኖ ምን ሊያስከትል እንደሚችል መገመት በማይችሉ የደንቆሮ ስብስቦች ተከበን የኖርነውን ያህል ዛሬም የብልጽግና ግሞች ትውልዱን እየበከሉ አገር ማቆሸሻቸውን ስራይ ብለው ተያይዘውታል። እነኚሁ አዲስ ገብ የዘረኛ ስብስቦች ወጣቱን ከጫትና ከሐሺሽ ጋር አቆራኝተው ራሱን ስቶ እንዲወድቅ ያልቆፈሩት ጉራንጉር የለም። ተጠፍንጎ በታሰረበት ሱሳዊ ልማድ ምክንያት ከቆፈሩት ጉድጓድ ውስጥ ሊገባ ሲቃስተት እየተመለከቱ አይተው እንዳላዩ የሚሆኑትን ነገር መናገር አይቻልም። ደስታቸውን መቆጣጠር እስኪያቀታቸው ድረስ ይፍነሸነሻሉ። ሰው በዜጋው ስቃይ ሲደሰት ማየትን የመሰለ አስነዋሪ ነገር ያለ አይመስለኝም። በክፋት የሚናጡት የኛዎቹ ቀኛዝማቾች ዜጎች ግራ ተጋባብተው ሲደናበሩ እነሱ አገሪቱን በድንቁርና ከበው እንዳሻቸው ይጨማለቁባታል። ድሮውንም የፈለጉት ይሄን ነበርና እስኪበቃቸው ድረስ እየተጫወቱብን ይገኛሉ። ተወልዶ ባደገባት አገር ላይ ስደተኛ ሆኖና የላስቲክ ድንኳን ዘርግቶ የጎዳና ህይወቱን እንዲመራ ገፍትረው ሲያስወጡት ጉልበት እንጂ አእምሮ የሌላቸው መሆኑን መረዳት ይቻላል። አገራችን በሁለገብ ችግር ምክንያት አብይ አህመድ በሚሉት ደንቆሮ አረመኔ ቅርቃር ውስጥ እየገባች መሆኗን የምንናገረውም ከዚህ የተነሳ ነው። ሰውየው የለየለት ኮቴቢስ ነጠላ እንደሆነ ምንም ጥርጥር የለውም። የወሬ ጣቃ መቀርደድ ለአገር ይበጅ ይመስል እንቶፈንቶ ንግግሩ ከልክ አልፏል። ደግነቱ ከጭራቆቹ መለስ ዜናዊና ስብሃት የተማረው ግብዝነትን ስለሆነ አወዳደቁም ሆነ አጠፋፉ እንደዚያው እንደሚሆን እኔ በበኩሌ እንክት አድርጌ አምናለሁ። ከዚህ በተረፈ የገቢ ምንጫችን ነው በሚሉት የደንቆሮ ፍልስፍና ምክንያት የአርሶ አደሩን መሬት በጫት ማጣበቡን ተያይዘውታል። ለምን ከተባለ ደግሞ ህዝብን በተለይ ወጣቱን በሱሰኝነት ቆራኛ ተብትበው የአገር አለኝታውን አእምሮ በማደብዘዝ ጠባብ በሆነ ህሊናቸው የጠበበ አገዛዛቸውን ለማስፈን ነውና ነው። ከሁሉም የሚገርመው ደግሞ ለሱስ ካሰማሩት ብሶተኛ ህዝብ በላይ እነርሱ በአልኮል እየጠነበዙ በሐሺሽ እየነሆለሉ ሱሰኞች ሆነው አገርን ገደል አፋፍ ማድረሳቸው ነው። የምልጃ ገንዘብ እጃቸው ሲገባማ የሚሆኑትን አጥተው ጫት መቃም ብቻ ሳይሆን በሐሺሽ እየደነዘዙ ህዝብ ላይ መከራን እያጨዱ ይከምሩበታል። በዚህም መሰረት እቡይነት አንጓሎ የጣላቸው የመልካም ሰብዕና ረሃብተኞች እንደሆኑ ከዚህ ላይ መረዳት ይቻላል። በመሆኑም ሰክረውም ሆነ መርቀነው በግድ ያስታወሱትን ብሶተኛ ህዝብ ጧት መርሳት ሲጀምሩ ጭንቅላታቸው ባዶውን የቀረቀፈ መሆኑን ምሳሌ እያነሳን ልናወራ እንችላለን። መረን ከለቀቀው ባህሪያቸው የተነሳ በረሃብ እየተሰቃየ ያለውን ዜጋ መርሳትም ብቻ ሳይሆን አስታውሰውትም አያውቁም። አብዛኛውን ጊዜ ህዝብን በመናቅ ለማወናበድ ሲውረገረጉ ይስተዋላል። መቼም የወጣላቸው አወናባጆች ናቸውና አያደርጉትም ብሎ የሚከራከር ዜጋ ካለ ራሱም በወንጀላቸው ተላልፎ በግብረ አበርነት የሚቆጠር ብቻ ነው። በዚህም መሰረት ለእርዳታ የመጣውን የተረጂ ስንዴና ዘይት እስከ መሸጥ ደርሰው በየሆቴሉ አልኮል እየተጋቱ ሲያመሹ ሀፍረት የሚባል ነገር አይነካካቸውም። ከልክ በላይ በአልኮል ጠንብዘው በጠጡት መጠን የድሃ ህዝብ ሀብት መሆኑን ረስተው በተጋቱት ልክ ሐሞት እየተፉ ማደሩም እንደዚሁ የባሪያቸው ነው። በጣም የሚገርመው ደግሞ አንዳንዶቹ የብልጽግና ካድሬዎች በሚዘርፉት ገንዘብ ትዳራቸውን ረስተው ዝሙት ሳይቀር ሲፈጽሙ መገኘታቸው ነው። ምን ያህል ሀፍረተ ቢሶች እንደሆኑ ከዚህ መረዳት ይቻላል። የቃል ኪዳን ቀለበታቸውን እንኳን ለማክበር ያልቻሉ ሴሰኞች ናቸው። ለነገሩማ ለህልፍ ያልታመኑ ፍጥሮች ሆነው ሳለ ለትዳር ቃል ኪዳን ይታመናሉ ብሎ መጠበቅ የዋህነት ነው። የለየለት ርካሽነት ማለት እንግዲህ ይሄ ነው። አገር ማፍረስና ታሪክን ማጥፋት የወያኔ ወራሽ የሆነው ብልጽግና ፓርቲ ቀዳሚ ተግባር ከሆነ፣ ከሁለተኛ ደረጃ ደግሞ ምዝበራ፣ ስካርና ዝሙት እንደ ቀደም ተከተላቸው የዘወትር ተግባሮቻቸው ናቸው ማለት ይቻላል። አገር ተመራች ከተባለ እንግዲህ ይሄ መሆኑ ነው። የእልፍ አላፍ ከርታታዎች አገር የሆነችው ይቺ ምድር እስከ መቼ ድረስ እንደነዚህ ባሉ ቆሻሻ ሰካራሞች እየተበከለች እንደምትኖር ግን እግዚአብሔር ይወቀው። መቼም እንዘርዝረው ብለን ከተነሳን ብዙ ነገር ልንዘረዝር እንችላለን። በአመት አንድ መጽሐፍ እንኳን ለማንበብ አቅም እንዳይኖረው ማድረጋቸው ሳይንስ ስነ ልቦናው ተሰልቦ የጋንጃ በአጠቃላይ ባደንዛዥ እጾች ደባል ሱስ መጫወቻ እንድንሆን ማድረጋቸው ከበደልም በላይ በደል ሆኖ ተመዝግቦባቸዋል። ተዘርዝሮ ከማያልቀው የገዢዎቻችን የበደል ተግባር ውስጥ ብዙዎቹ በወጣቱ ላይ እየተፈጸሙ የቆዩት አሳዛኝ ክፎች ለመሆናቸው ታሪካችንን መዳሰሱ ተገቢ ይሆናል። ትውልድ የማይረሳው ዘግናኝ ጭፍጨፋና እንግልት ዋና ዋናዎቹ ሲሆኑ፣ ታሪኩን በርዘው ታሪክ አልባ እንዲሆን ያደረጉበትም ጥረት ከዚህ ውስጥ አንዱ መሆኑ አልቀረም። ውድ የአገሬ ህዝቦች፣ የግፋቸው ጉዳይ ሊነገር የማይችል የዚች አገር ሸክም መሆኑን ጥቂቶች ቢክዱም ብዙሃኑ የሚስማሙበት ስለሆነ የሚያከራክረን ጉዳይ አይሆንም። ዘር ማንዘራቸውን በቅንጦት ኑሮ እየመሩ ብዙሃኑን ለልመና ዳርገው የጭካኔ ድንበራቸውን ሊያሳዩን ብዙ ጥረዋል። እንዲህ አይነቱ አሳፋሪም ሆነ አሳዛኝ ድርጊት የተለመደ ቢሆንም አገር ሽጦ ህዝብን ለባርነት ማስማማት ማለት ግን ለአብይ አህመድ ዋና ያረመኔነት መገለጫ ሆኗል ለማለት ያስችላል። ይህን ተከትሎም ህዝብን ፈርቶ ለህዝብ የሚገዛ መሪ አልወጣልን ባለ ቁጥር ያልተማሩ አምባገነኖች ዙፋን ላይ የወጡ ግፋቸውን ሲያስቆጥሩን እንደኖሩ የታሪክ መዛግብቶቻችን ይመሰክራሉ። የመሰረተ ትምህርት ፕሮግራም መዘርግቶ ጎልማሶችን አስተማረ የተባለውን መሀይም ግለሰብ ማስታወስ ተገቢ ይሆናል። እልፍ አላፍ የተማሩ ወጣቶቻችንን አርዶ በልቶ መንግስቱ ቪቫ ያሰኘ ጭራቅ ፍጡር ነበር። አረመኔው መንግስቱ የአገር ዋልታም የሆነውን ያን ትውልድ ጨፍጭፎ ሲጨርስ ግን ለምን ያለው አልነበረም። የተረፈን ነገር ቢኖር ግን ህዝብን ለስቃይ ዳርጎ እግሬ አውጪኝ ካለ በኋላ ሐራሬ ላይ አሁንም በተንደላቀቀ ያዛውንት ኑሮ ህይወቱን መግፋቱ ነው። ሐቁ ይህ ሆኖ ሳለ ዛሬም ለአገር አጥፊው አብይ አህመድና ጀሌዎቹ ያጎነበሱ የበዙትን ያህል ህዝብ ጭዳ ሆኖ ሲያልቅ ለምን የሚለው ቆራጥ ዜጋም ብዛም ያለመሆኑ ነገር ነው። መለስ ዜናዊ ፓርላማ ላይ ሲጨፍር ከበሮ ይዘው ይዘሉ የነበሩትን ግብረ በላዎች እናስታውስና መሬት ስለጠበባቸው የዘመኑ ወረኬኛዎች ደግሞ አንዳንድ ነገሮችን ላውራ። የተመራ ኃይል እንደ ቅጠል እየረገፈ በነበረበት ወቅት ጎልማሶችን አስተማረ ወይም የአገር ድንበርን አስከበር እየተባለ ይሞካሽ የነበረውን ሰው በላ አገር ቤት እንዲገባ የሚማጸኑት ጥቂቶች አለመሆናቸው ደግሞ ግርም ያሰኛል። ሰው ገዳዩን ወዶ እንዳለው ዘፋኙ አይነት መሆኑ ነው። የዚያ ትውልድ ፈርጦች ታግለው የወደቁት ለህዝባቸው ነጻነት ፍለጋ ሲባዝኑ እንጂ የሰው ቤት በርብረው ወይም የሰው ሚስት ቀምተው እንዳልሆነ ደርጎች ራሳቸው ይመሰክራሉ። በጅምላ ተጨፍጭፈው ሬሳቸው በያውራ ጎዳናው ተዘርሮ የዋለው ያን የመሰለ ቅዱስ ተግባር ሲፈጽሙ እንደነበርም የደርግ ጭራቆች ሊናገሩ ይችላሉ። ነገር ግን አረመኔው ጨፍጫፊ መንግስቱ መሆኑ ተዘንግቶ ወደ አገር ቤት ይመለስልን እየተባለ መወትወቱ እውነትም ሰው ገዳዩን ወዶ ነው ነገሩ። መንግስቱ አይደለም በህይወቱ ቆሞ ሞቶ እንኳ ሬሳው ቢመጣ የኢትዮጵያ እናቶች አረ አፈር ያለብሱታል ብዬ አላምነም። ለምን የሚለኝ ካለም መልሴን በይደር ለማቆየት እፈልጋለሁ። ያም አለ ይህ ለመንግስቱ ሆነ ለመለስ ዜናዊ አልያም ደግሞ ለኃይለ ማርያም ደሳለኝ የሚሆን ለዚህኛው ዋሾ ቅጥረኛ የተወሰነ የህብረተሰብ ክፍል ጭራ ቆልቶ ያደረ ወይም የሚያድር አይኖርም ለማለት አይቻልም። ምክንያቱም ውዥንብርና ፍርሃት፣ ጥቅምና ርካሽነት፣ ድህነትና ግዴለሽነት አንድን ህዝብ የሚገድለውን አምባገነን እንዲቀበል ያስገድዱታልና ነው። ለዚህም ነው ነጥሮ ወጥቶ ሐቅን በመያዝ لحق كمموت يلق تغبس بسو يتغواز غسقالله يوتون يميمراو ونسان بميقرد منفس يتشفن يبرت سبك في الدقمو ولو أدرو أمشاش لايها قبي قلت اللتم يتاقاين قزو ما استقاقو المشالون بزوج الزي أيتنو نورنال بزوج الزي متايتو بالشمسة هون ساياس اللس قرطوني اللفة سلمونو تاريكات شنن مداسسو تقامي يمثلين يال بزين مزارت يمكرات شن شافال التايبلو أدماس ملوش اللما ورسون منورات شنن اسكيبك أندرس كلنم أيتنال حقون من قربة متو ياسد قدانان يزن سنسك اي سال عبساتشن يميرز ممونونجن لبسان نلو نورنال يس ليون اباتي شالو واننو مقنيا دقمو يجيو اتشاتشن عزيم ليلك انسلال شال يسو انيا لما داوي يقزاز من فساتشو تشنون يال فمونو نو يهن سبب ادرقوم يمنقست كرسي اللو يشفتا سب السباقر يامس مهونون سنن نقراتشو سملي ساتون يكجلالو يلباتشو يدرس بلن سمسطون سنلاتشو دقمو يفردبت نفطينيا يانسالو نفطينيا من دنو سنلاتشو نفطينيا قداينو يلونال ما ننقدل سنلاتشو دقمو يفردبت يورومو هزبي ترالو نفطينيا يقدلو يوتشوراري ننجي وقنونا إذا لم إيان للناس رداتشو سنموكر تاليان النانجليزن فتسمو ماستاوس يساناتشوال يساو دم تتطو عال تقبيع لون يجراك سب السب سنان صاباتشو قن ساقرات شو يقومنا يميهونو تن ياتعلو يسيطان شفروش سيطان ننجي ملعاكن اندم ما يكتلو قلسنو بوانك شنيننا بشفروشو مكاكالي اللو كونيتام ين يمسلال بجا يهلينا بسيروش حساب من جزيم بيهون يهو سلوانا بزوم عيقر منم النرسو قال تفت ربت زمن جمرو زاري يمي فنتشو باتن مدر ياكو يلدن يامارا هزب مونن بالماوك عجو ويم لياوكت بالمفلق عجو اندهوانا بنترترم سووچو يبتاچن نت منفسان قو يانقلات عجو مونن جن ملمردات انشلالن بمونم انني قوزان فترت سارال كمسو منجي بلتو يمايت عدمو يغاما كبتوش مونا عجون دنار قو سلاسا يون نامسقنا عجوالن ያማለይህ ያገዛዙ ደጋፊዎች የሆነው ሁሉ አቅን አንቀረን በተፋነው መጠን ሐሰት ወደ ውስጣችን ገብቶ ውጅንብር እየናጠነውና ተደነባብረን ልንጠፋ ተመቻችተናል። አቅ አልገባን ይያለ በገዢዎች ሐሰት ተማርከን ካራስ አሰርተ አመት በላይ የነጻነት ምስጢራችንን አሳልፈን ስንጸጥ የቆየንበት ታሪካችን በስፋት ተጽፎ ተቀምጧል። ከዚህም የተነሳ በዘመኑ የከፋው መላችን ሆኖ ለመመዝገብን በቅቷል ማለት ይቻላል። ያለመብሰላችን ወይም በፍርሃት መናጣችን አልያም ደግሞ በሆነ ልማድ መጠፍነጋችን ይሁን አይሁን አላውቀም። ነገር ግን በምድረ በዳ የድንቁርናን ድንኳን ውስጥ ጨለማ ጋርዶን አበሳየ ቆጠርን ያለን ስለመሆናችን ግን መናገር እችላለሁ። እውነታን ተቀበለንና ለእውነት ሟች ሆነን ሐቁን ዳር አድርሰነው ቢሆን ኖሮ ሁኔታዎች ተቀያይረው በመጡ ነበር። ነገር ግን አንገት መድፋት አመላችን ሆነና የነመለስን ቅርሻት ደፍተን ሳንጨርስ የናብይ አህመድን ልጋግ መጥረግ ጀምረናል። እስከመቼ ድረስ ቅርሻት ጠራጊዎች ሆነን እንደምንኖር ግን እንዲነግረኝ የምጠይቀው ሰው ፈልጋለሁ። ያፓ ለህዝብ ብለው አሳር ፍዳቸውን ያዩ አበሳን በተቀበሉ አባላቱ አማካኝነት መራር መስዋዕትነትን ከፍሏል። ይህን ሀቅ ያልተቀበሉ ዜጎች ቢኖሩ ድርግና የድርግ ርዝራጆች የመጀመሪያዎቹ ሲሆኑ ኦነግ ሻቢያና ወያኔ ከናጫፋሪዎቻቸው በሁለተኛ ደረጃ ይከተላሉ። በሶስተኛ ደረጃ ለማስቀመጥ ከተፈለገም ባዳንን ማስገባት ይቻላል። ዞሮ ዞሮ ይሃባ ለህዝብና ለሀገር ብሎ ያን ሁሉ መሪር መስዋዕትነት ሲከፍል ዳር ቆሞ ሳት ይሞቀ የነበረው ዜጋ ሁሉ ኢትዮጵያን ለማስበላት በቅቷል። ይነው ዋናው ቁም ነገር ሌላው ቀላል ነው። የሆነው ቆነና ዛሬም አበሳችን ካብይ አህመድ አገዛዝ ጋር እንደሆነ ማስተዋል ለሚችል ሰው ሁሉ ጉዳዩ ግልጽ ነው። ልጆቻቸውን በውጭ ሀገር ዘመናዊ ትምህርት እያስተማሩ የዳውን ህዝብ ልጆች ግን ለዘመናዊ ሱስ አጋልጠው እያዛጋን ዲውል ማድረጋቸው አቆኗል። ይህ አይነቱ ተግባር ደግሞ ከላይ ለመጥቀስ እንደሞከርኩት ሰውኛ የገዢ ልማድ ተግባር መሆኑ ነው። ከዚህም አንፃር ወግና ባህላችን እየራቀ እንዲሄድ የማይፈነቅሉት ድንጋይ አልተገኘም። ያባቶቻችንን ባህል ስንንቅና ለማናውቀው የባዳን ታሪክ ስናጎነብስ በውድ ዋጋ እየገዛን የምንለብሰው ሱሪ ወገባችንን ትቶ ወደ መቀመጫችን ወረደ። ይህን ሊሆን የፈረዱብን ደግሞ ጥጋበኛ ገዢዎቻችን እንደሆኑ ማንም ሊናገር ይችላል። ወግና ባህላችንን ሰንገው በመያዙ በኩል ወደር አልተገኘላቸውም። በዚህም ሳያበቃ አስተሳሰባችንም ጭምር ወርዶ አገራችንን በጉልበት ልንደፋ ሰፊውን መንገድ እያመቻቹልን ይገኛሉ። ሲጀመር ጥፋቱ ከኛው በመሆኑ ለማንነታችንና ለክብራችን ባለመሞታችን ምክንያት ጫጩቶች አድርገውናል። ጫጩትነት ማለት ደግሞ የማይገባ ነገር ጭሮ አገር እንደማቆሸሽ ማለት ነው። በሌላ አነጋገር አንጎል ወደ ንፍጥ ሲቀየር አስተሳሰብ ይዘግጥና አመለካከት ሻግቶ የገማ ድርጊትን ይፈጥራል እንደማለት ነው። በዘመነ ብልጽግና ወቅትም ኦነግ ሸኔዎች የሚፈጽሙት ድርጊት ይህን ይመስላል። በሌላ በኩል ደግሞ አበላላችን ሳይቀር ጨዋታና ንግግራችንም ቀጣጥቷል። ስለ ሙዚቃችን ጉዳይማ ባናወራው መልካም ነበር፣ ነገር ግን ልናወራው ይግድ ይለናልና ትንሽ ነገር ላንሳ። አንዳንድ የዘመኑ ዘፈን ተብዬዎች ወደ ጆሮዬ ሲደርሱ ውሻ የጮኸ ይመስለኛል በማለት ሲናገር የሰማሁትን ወዳጄን አስታወሰኝ። ትውልዱ መላቀቱን አጥቶ ከባህል እንዲወጣ በማሰብ በሙዚቃው በኩል ያላደረጉት ነገር የለም። እየተዛቡ የሚታተሙትን የመጽሐፍት አይነትና ብዛት ቁጥራቸውን ሳንረሳ ማለት ነው። ሙዚቃ ያንድን አገር ገጽታና ያንድን ማህበረሰብ ወግ በማንጸባረቅ በኩል ጉልህ ሚና ያለው የህዝብ ቅርስ ስለመሆኑ ብዥታን ሊፈጥር አይገባም። ኢኮኖሚያዊ፣ ፖለቲካዊ፣ ታሪካዊና ማህበራዊ ጉዳዩን ያስራል፣ ይፈታል፣ ይቋጥራል። ሙዚቃ ይህን ያህል ጉልበት አለው። ይሁን እንጂ ገዢዎች ስልጣን በያዙ ወቅት ለራሳቸው በሚመች አይነት እንዲታተሙላቸው ያልፈጠሩት ጫና አይኖርም። ቢያንስ የፍየል ወጠጤን ሽለላ ልብ ይሏል። ደርግ የተራማጅ ክፍሉን ወኔ ለማላሸቅ አስቦ የድምጻዊ ይርጋ ዱባለል ቀረርቶ መጠቀሙን እናስታውሳለን። በሌላ በኩል ግን አምባገነኖችን ሸንቆጥ የሚያደርግ ዘፈን ሲታተም ደራሲውንና ዘፋኙን ፍለጋ ሲቋጥኑም ታዝበናል። በዚህ ምክንያት በደርጉም ይሁን በወያኔ ብዙዎቹ የኪነጥበብ ባለሙያዎች ለእስራትና ለእንግልት ተዳርገው ሲሰቃዩ እንደኖሩ የምናስታውሰው ታሪክ አለ። ይህ አንደኛው የገዢዎች ክፋት ሲሆን፣ ሁለተኛው ደግሞ ከላይ ለመጥቀስ እንደመከርኩት ከሀገር ወግና ባህል ውጭ በማድረግ የጋጠ ወጥነት ቅርጽ ያለው ሙዚቃ እንዲታተም እያስደረጉ አዲሱን ትውልድ ሲያላሽቁት ኖረዋል። በዚህም ረገድ ብዙሃኑ የወጣት ክፍል ቅጣምባሩ ለማይታወቅ ዘፈን እጅ ሰጥቶ ከሀገሩ ኮብልሏል። ከሀገር መኮብለሉ ባልነነቀ ነበር፣ ነገር ግን ከእናትና አባቱ ባህል ወጥቶ ወደማያውቀው ልማድ ሾልኮ መጥፋቱ ደግሞ ግርምቱን ከፍ ያደርገዋል። ከሀገሩና ከባህሉ የወጣ ዜጋ ከራሱም ጋር ተጣልቶ ይወጣና የሚሄድበትን ሳያውቅ መሃል መንገድ ላይ ቆዝሞ ለመታየት ይገደዳል። ግራ መጋባት ማለት እንግዲህ ይህ ነው። በዚህ ጊዜ ታዲያ ሹማምንቶቻችን የልባቸውን አይሰሩም ብሎ የሚያስብ ሰው ካለ በብርቱ ተሞኝቷል ማለት ይቻላል። የደራሲያኑንም ጉዳይ ብንወስድ ተመሳሳይ ነው። ሀቅን አሳትማችሁ ለሕዝብ አቅርባችኋል ተብለው መዳረሻቸው የጠፋ ደራሲያን እንዳሉም ልብ ልንል ይገባል። እንዲህ እያደረጉ ትውልዱን ሽባ አድርገው የልባቸውን ካደረሱ በኋላ የግፍ ጽዋው ሲሞላ ሞትን በስደት ያመለጡት ይመስል እግር አውጪኝ መርጠው ይፈረጥጣሉ። ይህ ነው እንግዲህ ከላይ በጠቀሉ ለማየት የተቻለው። ከእምነቱና ከባህሉ እንዲወጣ አድርገው አልባሌ ቦታዎችን እንዲያዘወትር ወደ ጎዳና ሲገፈትሩትም ይሄን ለመፈጸም ነው። ግፋቸው ብዙ ነው። ይህን ሁሉ ግፍ የሚፈጽሙትም ማንም ቀና ብሎ እንዳያቸውና በአገር ላይ እንደፈለጉ እንዲጨማለቁ ለማስቻል እንደሆነ ለሁሉም ግልጽ ነው። የጭቆና ናዳ እየወረደብን እያለ አካላችን መቁሰሉን ዘንግተን ሁሉን ነገር እርግፍ አድርገን ስንተው ገዦቻችን እንደፈለጉ ተጨማለቁብን። ፋሽን የተባለ ቀዳዳ ሱሪ ለብሰን ጫት ቤት መዋሉን ልማድ ስናደርገው ደግሞ ከኛ በላይ እነርሱ ሊመረቅኑ ይቃጣቸዋል። በዚህም መሰረት ጥቂት የማይባለው የትውልዱ ክፍል ከመራራ ትግል ይልቅ ጨለምተኝነትን መርጦ በዘመናዊ ባርነት የቁም እስረኛ ሊሆን የወደደ ይመስላል። የገዢዎቻችን ያገዛዝ ልማድ ይሄ ሆኖ ሳለ
የኛ ተሽመድምዶ ለመገዛት መውደቅ ደግሞ ምን ያክል ባርነትና ፋቂዎች መሆናችንን ይገልጻል። አባቶች ለክብሯ ዘብ ቆመው በኖርባት ምድር የኛን ወቅጥለን የባዕድ አገራት ለማደን ስናነሳ ስንጥል ሳናውቀዋ ጎንብሰን ልንወድቅ ደርሰናል። ማጎንበሳችን ብቻም ሳይሆን ለመንበርከክ ስንዘጋጅ የለየልን ማፈሪያዎችም ሆነን ያባቶቻችንን አጽም ይያረከስ እንገኛለን። በዚህ መሰረት ትውልድ ነጠፈ ለማለት ባይዳዳኝም የነቀዘ የትውልዱ ክፍል እንዳለግን መናገር እችላለሁ። የዘረኛ ጫጩት ተፈልፍሎ ምድሯን መበከሉን ለተመለከተ ዜጋ ሁሉ የነቀዘ ትውልድ እንዳለ መረዳት ይችላል ማለት ነው። በመሆኑም በማረግ የቆየችልንን አገር ክብሯን አዋርደን ለባዳን ምድር ልንሰግድ ስንቋመጥ ማንነታችንን ያለከፍያ እንደሸጥን ማወቅ የግድ ይላል። ይህ ተግባራችን ደግሞ የታሪክ ከንቶች ሆነን እንድንገኝ አድርጎናል። አባቶች ያባቶቻቸውን አደራ የተወጡት ቃላቸውን ሳያጥፉ መሆኑ ግዴታቸውን በሚገባ ለመወጣታቸው ከገድለ ድርሳናቸው ውስጥ ብዙውን አይተናል። አላየሁም ወይም አልሰማሁም የሚል ዜጋ ካለ እሱ በአካልም ሆነ በአይምሮ ሽባ ሆኗል ማለት ይቻላል። ያባት ታሪክ ተዘንግቶ የትም ሊደረስ እንደማይቻል ኦነግ ሸኔዎች ቢያውቁት ኖሮ ራቆቱን የቀረ የትውልድ ክፍል ባልተገኘ ነበር። ነገር ግን ይህ ሆነና አባቶቻችን ደማቅ ታሪክ ጽፈው በኖርበት ምድርኛ ልጆቻቸው የተደለዘ ሰብእናችንን ተሸክመን ከቋጠኝ ነውራችን ጋር እንዞራለን። በዚህም ሳቢያ ባደራ በሊታነት እየተከሰስን ያለን ነቀዞች ሆነን ሳለ የሚጨርሰን መርዝ እየተዘጋጀልን መሆኑን ከማወቃችን ላይ ግን ወደ ኋላ ቀርተናል። በሰለጠነ ዘመን የሰለጠነ አስተሳሰብ ይዘን አገርን መገንባት ሲገባን ቀጥፈኝነትን ተሸክመን ማራገፍ ያፈልጋ መባዘናችንም ሌላ ክስን አምጥቶብናል። ለዚህም ይመስላል የትውልድ ቅርፊቶች ሊያስብለን የቻለው። ቅርፊት ደግሞ አንዴ ከተጣለ በኋላ ለማገዶ እንጂ መልሶ ዛፍ ሊሆን እንደማይችል የተክልን ተፈጥሯዊ ባህሪ ማየት ይቻላል። ማንነታችን ተጥሎ መብታችን ተላጠ ማለት ደግሞ ሰብእናችን ከገላችን ላይ ተፈቅፍቆ እንደ ቅርፊት ተጣለ ማለት ነው። የራሳችን የሆነ ምሳሌያዊ አነጋገር የሌለንና በአባቶቻችን ምሳሌያዊ አነጋገር የምንኖር የትውልድ ክፍሎች መሆናችን ይታወቃል። ነገር ግን የነርሱን ወግና ባህል ንቀን ታሪክን ለማንቋሰስ ስንሞክር የብዙዎቻችን ሰብእና ቅርፊት ሆኖ ለመውደቅ በቅቷል። ለዚህም ደግሞ በነውረኛው አብይ አህመድ የሚታጠቀውንና አገር እየፈጀ ያለውን ሸኔ ተብየውን ጨፍጫፊ ቡድን እንደ ዋና ምሳሌ መውሰድ ይቻላል። ትልቅ ድፍረትም ነውና በአባቶቻችን ምድር ላይ ክብርን ሽጠን ውርደትን አተረፍ። የአባቶቻችን ልጆች መሆናችንም ቀርቶ የገዢዎቻችን ባሪያዎች ሆነንና ከፍ ያለው ክብራችንን አውርደን ጎላ ያለውን ርካሽነትን አንጠልጥለናል። በሐሽሽና በጫት ደንዝዘን የአገር ህመም አልሰማን ባለቁጥር በእናት ምድር ቁስል ውስጥ እንጨት መስደዳችንንም ቀጥለንበታል። እንዴት ከተባለም ደግሞ ብዙሃኑ እንኳንስ ሊጠግብ ይቅርና ርቦት እንኳ በአገሩ እንዳይኖር ከሚያደርጉት አረመኔዎች ጋር ስንጨፍር እየኖርን ነውና ነው። አምባገነኖቻችን ለአምሳ ዓመት ያክል ዜጋን በስደት ለመጨረስ የሰሩትን ግፍ ስናስበው በማናለብኝነት ከፈጸሟቸው አሳዛኝ ግፎች ውስጥ ጉልህ ቦታን ይዞ እናገኘዋለን። ብቻቸውን ሊኖሩ የፈለጉ ብቸኛዎች ነበሩና ብዙሃኑን በመገፍተር ጥቂቶችን አቅፈው ሲጃጃሉ መጨረሻቸው ውርደት ሆኖ እንደኖረም የምናውቀው ታሪክ አለ። በዚህ መሰረት እንዳሰቡት አልሆነላቸው ሆኖ እንጂ ቁጥሩ ቀላል ያልሆነ ዜጋ ባህር ውስጥ ሰጥሞ እንዲያልቅላቸው የፈጸሙት በደል ታሪክ ይቅር የማይለው ነው። ብዙ ነገር ረስተንና ብዙ ነገር ትተን ብዙ ነገር አበላሽተን እንጂ ብዙ ነገር ማንሳት ይቻል ነበር። ነገር ግን ትንሽ ጉዳይን ጠልጥለን የምንዞር ባዶዎች ብንሆንም ማውራቱ መልካም ነውና ትንሽ ልቀነጫጭ። ለምሳሌ ያህል በአገራችን ስለሚገኙት ታሪካዊ ቦታዎች ጉዳይ ብንጠየቅ መልሱ ጠፍቶን ጣራ ጣራ ልናይ እንችል ይሆናል። ትልቅ የሞት ሞት ማለት እንግዲህ ይህ ነው። ኢትዮጵያዊ ዜጎች ሆነን ሳለ ኢትዮጵያዊ ጉዳይ ጠፋን ማለት ደግሞ ራሳችንን አጥፍተን የባዕዳንና አምባገነኖቻችን መጫወቻ ለመሆን በቅተናል ማለት ነው። በዚህም የተነሳ የራሳችንን ማንነት ክደን የባህር ማዶን ባህል ለማመን እየቋመጥን ያለን የትውልድ ክፍሎች ስለመሆናችን አንዱ ማረጋገጫ ይሆናል ማለት ነው። ያ ትውልድ ከራሱ አገር አልፎ የባህር ማዶ አገሮችን ገጽታ የተመለከተበት አቅሙ እጅግ የሚገርም እንደነበር ሁላችንም እናስታውሰዋለን። ጥንካሬ ማለት እንግዲህ ይሄን ይመስላል። ፍርሃት ያልፈጠረበትና ለነጻነቱ ህይወቱን ሳይቀር የሚገብር አንበሳ ትውልድ ነበር። ያ ትውልድ ለኔ ካልማዝ በላይ ነው። አረመኔ ገዢዎቹ ጋር ተከፍቶ በመራር የተጋድሎ መስዋዕትነት ያው ታሪኩን ለመጻፍ የበቃ ነበልባል ጦር ማለትም ለኔ እሱ ብቻ ነበር። አሁንም እሱ ነው። ጽናትና ቆራጥነት የግል ገንዘቡ የሆነው የዚያ ትውልድ ፈርጥ ሲነሳ ደግሞ ያባ ብቸኛው ሆኖ እናገኘዋለን። ለአገር ሲል ያልሆነው ነገር የለም። ሁሉን ነገር ሆኗል። ከባድ መከራዎችን ተቀብሏል። ከሆነው ይልቅ ያልሆነውን ነገር ፈልጎ ማግኘት ይከብዳል። ሸብረክን ሳውቅ የተረከበውን አደራ ከግብ ለማድረስ ሁለገብ ትግሉን እያጧጧፈ 50ኛው ዓመት ላይ ደርሷል ሲባልም ሁሉን ነገር ሆኖ ባለፈበት ህይወት ውስጥ አልፎ መሆኑን መረዳት ተገቢ ነው። በዚህም አንጻር ፋሽስቶችና ባንዳዎች ከገንጣይ አስገንጣይ ጋር እየተፈራረቁ በጎዱት መጠን በመክሰም ፈንታ በጽናት ያበበ ትግሉን አፋፍሞ ከግማሽ ምዕተ ዓመት የተጋድሎ ዘመኑ ላይ ደርሷል። ውድ ያገሬ ህዝቦች፣ ቅጥረኛው በስቶ ሁለገብ የሆነው መከራችን ከልክ በማለፉ ስቃይ በርትቶብናል። የህግ የበላይነት ጠፍቶ አምባገነናዊ ስርዓት አልበኝነት ከነገሰ ወዲህ አገር የጥቂቶች ልትሆን ጥግ እየደረሰች ነው። ገድለው ሊጨርሱን ማሰባቸው ረፍት እየሰጣቸው አለመሆኑን ከወዲሁ መገንዘብ ይገባል። አገር ከሌለች ወልዶ መሳምም ሆነ አሳድጎ መዳር ዘበት መሆኑን ማወቅ ከምንም በላይ ሊጠበቅ የሚገባው የትግላችን ዘርፍ ነው። ገዢዎቻችን ሲፈልጉ በጦርነትና በረሃብ ህዝብ እያስፈጁና ደባል ሱስ አስፋፍተው ወጣቱን ለስራ ፈትነት በመዳረግ አገሪቱን ገዝግዘው ሊጥሉ ቆርጠው ተነስተዋል። የአገር ኢኮኖሚ መረን ለቆ የኑሮ ውድነቱ እንደወረርሽኝ ሲስፋፋ መከራው እኛ ላይ ለመውደቅ ጊዜ አልፈጀበትም። ሆን ብሎ እየተሰራብን ያለ በደል አለ። ህዝብ በአገሩ ያለ ስጋት እንዲኖር ከቶውንም አልተፈለገም። የቅጥረኛ አመራሮች ካድሬዎቻቸውንና ደህንነታቸውን አሰማርተው ውስጥ ውስጡን ውዥንብር እየነዙ ህዝብን ያሸብሩ ይዘዋል። ያልገቡበት ጉዳይም የለም። ኢኮኖሚውን ጨምሮ ፖለቲካውንና ማህበራዊ ጉዳዩን አንቀው ይዘው ይወዘውዙታል። ወዝውዘው ሊተውትም በተገባ ነበር። ነገር ግን ወዝውዘው ሊያፈርጡት ማቀዳቸውን ብዙ አመላካች ነገሮች አሉ። ይሄን ደግሞ ቀድመን ካላወቅ እኛንም ወዝውዘው ሊያፈርጡን እንደሚችሉ ግልጽ ሊሆን ይገባል። ሰዎቹ እንደሆኑ አራስ ነብር ሆነዋል። ጊዜ የሰጠው ቀል ድንጋይ ይሰብራል እንደተባለው አንዳችም አይነት ህዝባዊ ጥያቄ እንዲቀርብባቸው አይፈልጉም። ምናልባት ገፍቶ ከመጣም ዳቦ በሙዝ እንድንበላ ምክር ይሰጡናል። እድሜ ለጠቅላዩ አረመኔ ወይም የድንጋይ ሚኒስትሮች ቁንጮ አጉል ምክር ምን ጠፍቶ? አንድ የሩቅ ታሪክ ትውስ አለኝና ግርም አለኝ። በፈረንሳይ ህዝብ በረሃብ እያለቀ በነበረበት ወቅት መራቡን የሰማች ቀበጥና አረመኔ ልዕልት ለምን ኬክ አይበሉም ያለችውን። በርግጥ የረሃቡ ጉዳይ በተደላደለው የልዕልቷ የተቀናጣ ኑሮ ተሸፍኖና ጨካኝነቷ ተጽዕኖ አድርጎባት በተናገረችው እንደሆነ መገመት ይቻላል። በቃ ሐቁ ይህ ነው። ወሎ ላይ የሚጋገር ዳቦ ጠፍቶ ከእንግሊዝ አገር ለአጼው ልደት የመጣ ኬክ ምጸቱን ስንጠይቅ በረሃብ ይሰቃይ በነበረው ህዝብ እንደማላገጥ እንደሆነ ነገሩ ግልጽ ነው። ለዚህም ነው የጠገበ የተራበን አይም የሚባለው። የዘይትና የስንዴ ዋጋ አልቀመሳለ ተብሎ የተነገረው የጭፍራው ፊታውራሪ ባብሬተኛ ልቡ ዳቦ በሙዝ ብሉ ይለናል። እውነትም ጊዜ የሰጠው ቀል ነው ነገሩ። አብይ አህመድ የህዝብ ስልጣን ተስገብግቦ ይዞ ዛሬ ላይ ሊሰለቅብን ቢያምረው ተገቢው እንጂ ሊፈረድበት አይገባም። እድሜ ለመንታ ምላሱ ብዙሃኑን አደናግሯል፣ አፈናቅሏል፣ ገድሏል። የቀረው ቢኖር ወዳደሮቹና ለህይወታቸው ሳይሳሱ እየታገሉ ያሉት የአንድነት ኃይሎች ናቸው። የኦሮሞ የበላይነትንና ሰፍናለን እያሉ በኦሮሞ ህዝብ ስብ የሚጃጃሉትን ቆርበቶች ሰብስቦ ስልጣኑን ሲያደላድል ሰዎቹ ግራቀኙን ለማየት እንኳ እድል አልሰጣቸውም። ለሰቡ የስልጣን ጥም አስክሮታልና ትዕቢት ከግብዝነት ጋር ሆኖ ወጥሮ ይዞታል። ህዝብ በረሃብ እየተቆላ ነው ሲባል መስሚያ የለውም። የንጹሃን ደም እየፈሰሰ ነው ሲባል ደግሞ ሸኔ እንዴት ሆኖ አደረ ማለት ይቀለዋል። አገር እየጠፋች ነው በተባለ ጊዜማ ለአረብ አገራት ሲጸልይ ያድራል ይመስለኛል። አሁንማ ልዩ ትኩረት አድርጎ እየሰራው ያለው ነገር የሚያስገርምም የሚያሳዝንም ሆኖብኛል። ብዙ ጊዜ ተደጋግሞ እንደሚገለጸው አማራን ለማንበርከክ ፋኖን ከመድረገጽ ማጥፋትና የአማራ ልዩ ኃይልን ሽባ አድርጎ ነፍሰ ገዳይ ጭፍሮቹን የአማራውን ምድር እንዲወሩ ማድረግ ነው። ሰውየው የለየለት ዘረኛና የስልጣን ጥመኛ መሆኑን ከድርጊቶቹ መረዳት ይቻላል የምንለው ከዚህ አንጻር ነው። ጃልመሮ የተባለ የሽመልስ አብዲሳ ውሻ ኦሮሚያ በሚሉት ክልል ውስጥ ህዝብ ያረደ ደም ሲጠጣ በርቱ ይያለ የሚያበረታታ ያለው አረመኔው አብይ አህመድ ነው። በአማራው ምድር ከህዝባቸው ጣላቶች ጋር የሚተናነቁትን ፋኖች ለማጥፋት መሳፈንት ፈንቴንና ጓዶቹን ፈለጋ የሚንከራተተው ተኩላ ግለሰብም እርሱ ሆኗል። አማራን አዳክሞ በኦሮሚያ ስር ኢትዮጵያን ለመግዛት የቋመጠው ስግብግብ ፍጡር ከወያኔ ወንጀለኞች ጋር ግብጽ ድርድር ጀምሮ የጨረሰ መሆኑን እየሰማን ነው። ይህ ሊሆን ይተበቅ ነበርና አምሯቸው በጠባብነት የነቀዘውን የኦሮሞ ጀነራሎች ለድርድር ግብጽ ድረስ ልኮ ያደረጉትን አድርገው እንዲመለሱ አድርጓል። ለዚህም ደግሞ ኦነግ ሻቢያና ወያኔ ካረብ አገራት ጋር ሆነው በአማራ ላይ ሲዘምቱ የኖርበትን ሴራ በግልጽ ያሳየን ሀቅ ሆኗል። ከሁሉም የሚገርመው ደግሞ ካሮጌው ወያኔ የተረከቡትን የግፍ ማዕት በዚያ ህዝብ ላይ ማውረዳቸውን መቀጠላቸው ነው። በሌላ በኩል የኦሮሞ ህዝብ ጭምር ምንም እንደማያደርጋቸው በማሰብ ከመናቃቸው የተነሳ የት እንዳለ እንኳን ማስተዋል የተሳናቸው መሆኑ ነው። የሚንቁት ህዝብ ደግሞ አፈር ድሜ እንደሚያስገጣቸው ቢያውቁት ኖሮ ይችን ባልሰሯት ነበር። ነገር ግን ግብዝነት በላያቸው ላይ ሰፍሮ ስግብግብነት እየናጣቸው ሲውል ለማያውቁት የትዕቢት ስሜት ወደቁና ሙሉ ሌሊቱን በቅዠት ሲሰቃዩ ያድራሉ። በባዶ ጭንቅላት ህዝብ መምራት ማለት ምን ያክል ከባድ እንደሆነ ሊሰሙን ፈቃደኛ ቢሆኑ ኖሮ አሳምነን ልንነግራቸው በወደድ ነበር። ነገር ግን አገር በቀል አራሙቻዎች ሆነው ምድር ለማጥፋት ከመዘራታቸው በፊት ነቃቅሎ የሚያጠፋቸው ገበሬ እንዳለ ባለማወቃቸው ጠውልገው ሊደርቁ የደረሱ ይመስላሉ። አገር መሸጣቸውን እንጂ ሽጠው የት እንደሚበሉት ሊገባቸው ያልቻለ የጋማ ከብቶች ብዙዎች ሆነዋል። ከእናት ምድር ውጪ ያለውን ነገር ሁሉ ሌላ አማራጭ ሊኖረው ይችላል። አገር ግን አገር ነች፣ ሌላ አማራጭ የላትም። ህዝብ ያለ አገር፣ አገርም ያለ ህዝብ ዘበት ነው። የኦሮሞ ህዝብ ቃርሚያዎች ይገባቸው ከሆነ ሐቁ ይህ ነው። አባቶች ለአገራቸው ሲሉ የግፍ ጸዋን እየተጎነጩ የተሰውላት ሌላ መቀበሪያ አገር ስላልነበራቸው ነው። በዚህም ረገድ አጽማቸው በእናት ምድራቸው ላይ በክብር አረፈ እንጂ በየምድረ ሜዳው አልተንከራተተም። ለዚህም ነው አብይ አህመድን የመሳሰሉ ለሃጫም ገዢዎች ሲፈራረቁብን ልጋጋችሁን ሰብስቡ እያል ስንመክር የኖር ነው። እናት አገር በመሆኗ ለእናት አገር የሚገባትን ሁሉ ለመክፈልም የተዘጋጀ ልዩ ሰራዊት አለ። ይህ ልዩ ሰራዊት የኢትዮጵያ አገር አድን ሰራዊት ይባላል። ሻቢያና ወያኔን በአንድ በኩል፣ ኦነግና ብልጽግናን ደግሞ በሌላ በኩል ሲፋለም ቅጥረኞችንና ባዕዳንንም በንቃት ይቃኛል። ኢዜማንም ሆነ አብንን ኦዴፓንም ሆነ ሆዳም አማራን እየታገለ ያን ህዝብ ከታሰረበት ወህኒ ቤት ውስጥ ያስወጣል። በመሰረቱ አልጋወራሾችና ተከታዮቻቸው አልጋቸውን እየገፉ ኖረው ፍጻሜያቸው መገልበጥ ይሆንና ታሪካቸውን ለማቋጨት ይገደዳሉ። ደግነቱ ለአልጋም የማይመቹ ግፈኞች በመሆናቸው ተገልብጠው የሚወድቁ ሲሆን፣ ክፋቱ ደግሞ በእግራቸው የሚተካው ወራሽ የነርሱ አምሳያ የሆነ መቅረቱ ነው። ደመቀ መኮንን ካልተቀየመ በስተቀር አብይ አህመድን ምሳሌ ማንሳት ይቻላል። አረመኔው መንግስቱ በንጉሱ ሲተካ ካጼ ባሰ ፈጣንና ጋኔን ሆኖ 17 አመት ሙሉ ደም ሲጎነጭ ከረመ። መንግስቱ ሲገለበጥ ደግሞ መለስ የሚሉት የበረሃባ መጥቶ ህዝብን በሾሁ ሲወጋና ሲያቆስ እንደባብ ሲነድፍና ሲመርዝ ኖረና ታላላቆቹን ይዞ ጥርጋለ። ይንግዲህ አገርን መላቀጥ አሳጥቶ በህዝብ መካከል አራርቆ የተከለውን የመርዝ ተክል ሳይነቅል ማለት ነው። ኃይለ ማርያም ጉያ የወጣው የፍኝት ልጅም ከሁሉ የባሰ ቀይ ሰይጣን ሆኖ መጥቷል። ተግባሩና ንግግሩ የሰው ሳይሆን የቀጠር አጋንንቶች ልሳን ነው። የገዢ እንጂ የመሪ ጥበብ ስለሌለው በንግግሩ መሃል ቁጣን ያስቀድማል። ልሳኑ ሁሉ የጥበበኞች ሳይሆን የጉልበተኞች ነው። የሰው ደም ፍለጋ ሲባዘንማ ከሁሉም ይለያል። እንዳው ባጠቃላይ አገር ማለት ለሱ ምንም ነች። ብቻ ሰውየው አንዳች የለከፈው ፍጡር ስለሆነ አገር ከመጥፋቷ በፊት ተባብረን ልንነቅለው የግድላል ይያልኩ ከዚህ ላይ ለሰናበት።
I don't know. እንደው ነው 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 እንደው ነው